የውጪ ኩባንያዎችን ለማስገባት የፋይናንስ አዋጅ ማሻሻያ እየተደረገ መሆኑን ብሔራዊ ባንክ አስታወቀ። ዲጂታል የክፍያ አገልግሎት የሚሰጡ የውጪ ኩባንያዎችን ወደ ኢትዮጵያ ገበያ ለማስገባት የፋይናንስ አዋጅ ማሻሻያው እየተደረገ መሆኑን ነው ባንኩ የገለጠው። ዲጂታል የፋይናንስ አገልግሎት ስርዓት በህብረተሰቡ ዘንድ የፋይናንስ ተደራሽነትን እንደሚያሰፋ የምጣኔ ሀብት ባለሙያዎች ይናገራሉ። በቅርቡ ኢትዮ ቴሌኮም ከዳሽን ባንክ ጋር በመተባበር ያስጀመረው የዲጂታል ፋይናንስ አገልግሎትም አነስተኛ ብድር ለሚፈልጉ የንግድ ተቋማት ትልቅ እድል ይዞ እንደመጣ ተገልጧል። ይህ ስርዓት በተለመደው የባንክ አሰራር ተጠቃሚ ያልሆኑት የንግድ ስራዎችና የህብረተሰብ ክፍሎችን ለማካተት እንደሚያስችልም ይናገራሉ። ገብረ ሚካኤል ገብረ መድን እንደሚከተለው አቀናብሮታል።
ዲጂታል የፋይናንስ አገልግሎት ማለት በሞባይል ስልኮች፣ በኢንተርኔት፣ በኤቲኤም እና በሌሎች የዲጂታል አውታሮች የሚሰጥ የክፍያ፣ የብድርና የቁጠባ አገልግሎት ነው። ኢትዮጵያም የዲጂታል ክፍያ ስርዓትን ለማስፋፋት የተለያዩ እንቅስቃሴዎችን እያደረገች እንዳለች ብሔራዊ ባንክ አስታውቋል። በብሔራዊ ባንክ የክፍያና ሂሳብ ማወራረጃ ስርዓት ተጠባባቂ ዳይሬክተር አቶ ሰለሞን ዳምጠው ለቪኦኤ እንደገለጹት ወደዚህ ዘርፍ የውጭ ተቋማትን ለማስገባት የአዋጅ ማሻሻያ እየተደረገ ይገኛል።
የአዋጅ ማሻሻያ ለማድረግ አንደኛው የሚያስፈልገው የሞባይል ገንዘብ አማካኝነት የሚደረግ የክፍያ አገልግሎት ነው። የክፍያ አገልግሎቶች እንግዲህ ክፍያን ማሳለጥ፣ ክፍያን ከአንድ ቦታ ወደ ሌላ ቦታ በቀላሉ ማዛወር፣ የሞባይል ገንዘብ አገልግሎትን ተደራሽ ማድረግን እና የመሳሰሉትን የሚሰሩ በዓለም አቀፍ ደረጃ ትልቅ ስም ያላቸው አካላት ኢትዮጵያ ውስጥ ኢንቨስት እንዲያደርጉና ያንን አገልግሎት እንዲሰጡ እንግዲህ የአዋጅ ማሻሻያ አድርገን ከማህበረሰቡ ወይም ከሚመለከታቸው ስቴክሆልደሮች ጋራ ውይይት አድርገናል። እንግዲህ የሚሻሻለው አዋጅ ያንን የያዘ ነው ማለት ነው።
ዲጂታል የፋይናንስ አገልግሎት የህብረተሰብን የፋይናንስ ተደራሽነትና የፋይናንስ አካታችነትን ለማስፋትም ይረዳል። የኢትዮጵያ መንግስት በተለመደው የባንኮች አሰራር የብድር አገልግሎት ማግኘት ያልቻሉትን የህብረተሰብ ክፍሎች በዚህ የአሰራር ስርዓት ለመድረስ ማቀዱን ከዚህ በፊት የብሔራዊ ባንክ ገዢው ዶክተር ይናገር ደሴ ተናግረው ነበር።
ተደጋግሞ የሚነሳው የብድር አቅርቦት ለሴቶቹ ወይም ደግሞ በመካከለኛ በዝቅተኛ ገቢ ደረጃ ያሉ ሰዎች እንዴት ያገኙ ነው። እሱም በሚመለከት ወደ ተግባር እናስገባዋለን ብለን ያሰብነው የዚህ የዲጂታል የፋይናንስ ተደራሽነት ነው። በቅርቡ ለኢትዮ ቴሌኮም ቴሌ ብር በሚባለው ፕሮግራም በርካታ ሰዎች ለዛ የሞባይል መኒ ተጠቃሚ ሆነዋል። የሞባይል መኒው ለክፍያ ብቻ ሳይሆን ማይክሮ ክሬዲት፣ ማይክሮ ሴቪንግ ጭምር ተግባራዊ እንዲደረግ ተወስኗል።
በዚህ የመንግስት ውሳኔ መሰረት ኢትዮ ቴሌኮም ከዳሽን ባንክ ጋር በመተባበር በቴሌብር የክፍያ፣ የአነስተኛ ብድርና የቁጠባ አገልግሎት የሚሰጥ አሰራር መጀመሩን አስታውቋል። የዚህ አይነቱ የፋይናንስ አገልግሎት ስርዓት የተለያዩ ጠቀሜታዎች እንዳሉት የኢኮኖሚ ባለሙያው አቶ ጌታቸው ተክለማርያም ለቪኦኤ ተናግረዋል።
ሰዎች በቀላሉ አክሰስ ያደርጓቸው የሚችሉ አዳዲስ ፕሮዳክቶች ወደ ገበያ መግባታቸው መልካም ነገር ነው። በገበያ ውስጥ ያለውን አማራጮች ይጨምራል። ሰዎች የተለያዩ ሰዎች አማራጭ ሲኖራቸው ከአማራጮች ውስጥ የመምረጥ እንትን ይሰጣቸዋል።
አሁን ባለው የባንኮች አሰራር አነስተኛ ብድሮችን ማግኘት የማይችሉ የንግድ ስራዎች በዲጂታል የፋይናንስ አገልግሎት የበለጠ ተጠቃሚ እንደሚሆኑም ባለሙያው ይናገራሉ።
ጥቃቅንና አነስተኛ ተቋማት የሚፈልጉት የብድር መጠን አነስተኛ ነው። በአጭር ጊዜ መከፈል የሚችልና የቢዝነስ እንቅስቃሴያቸውም ለማካሄድ የሚጠቅም ነው። እሱም ባለማድረጋቸው የተነሳ ብዙዎቹ በተከፈቱ በተወሰኑ ዓመታት ከስራ ይወጣሉ። አሁን ይሄኛው ስርዓት ወደ ሲስተም መግባቱ አይ ቲንክ ጥሩ ነገር ነው። ለምን እነዚህ የስሞል ሚዲየም ኢንተርፕራይዞች የተሻለ አክሰስ ይኖራቸዋል ለክሬዲት።
የባንክ ቅርንጫፍን በመክፈት የፋይናንስ ተደራሽነትን ማረጋገጥ አይቻልም የሚሉት አቶ ሰለሞን ዳምጠው ዲጂታል የፋይናንስ አገልግሎቱ ይህን ችግር በመቅረፍ የፋይናንስ አገልግሎትን ለማስፋት እንደሚጠቅም ያብራራሉ።
በተለምዶ በሚሰጠው የፋይናንስ አገልግሎት በቅርንጫፎችን በመክፈት ማለት ነው ሰፊውን ህብረተሰብ ክፍል ማዳረስ በጣም ከባድ ነው። ስለዚህ ዲጂታል ለአገልግሎት በጣም ወሳኝ ነው ማለት ነው። ይሄ ትልቅ ለውጥ ያመጣል ተብሎ የሚታሰብ ነው።
ጠቀሜታው እንዳለ ሆኖ ግን አዲሱ የአገልግሎት ስርዓት ይዞት የሚመጣ ተግዳሮትም እንዳለ የኢኮኖሚ ባለሙያው ይጠቅሳሉ። ህግጋቱን የሚያወጡት ራሳቸው አገልግሎቱን የሚሰጡት ተቋማት በመሆናቸው ተጠቃሚው ላይ ተጽዕኖ ማሳደራቸውና የተለያዩ ጫናዎችን መፍጠራቸው አይቀርም ይላሉ።
አብዛኛው ሰው በገበያው ስላሉት የተለያዩ ፕሮዳክቶች እውቀት የለውም። አገልግሎት ሰጪዎቹ ናቸው ብዙ ነገሮችን የሚወስኑ አቅም ያላቸው። እሱ በአጠቃላይ በፋይናንስ ስርዓት ውስጥ ተጠቃሚውን የፋይናንስ አቅርቦት አገልግሎት የሚሰጡ ተቋማት በሚያስቀምጧቸው terms and conditions ወይንም ደግሞ እነሱ በሚያስቀምጧቸው ህግጋት ስርዓቶች ውስጥ ነው እንዲተዳደር ደንበኛው እየተገደደ ያለው። ተጠቃሚዎች የመደራደር አቅም የላቸው። እንደዚህ አይነት ማይክሮ ክሬዲቶች properly regulate ማናደርጋቸው ከሆነ ዳውን ህብረተሰብ ላልተፈለገ የብድር ጫና እናጋልጡ ነው የሚሆነው። ስለዚህ ምጣኔውን በተመለከተ አሰጣጡን በተመለከተ የማስተካከያ ሂደቱን በተመለከተ በጣም ዲቴል የሆነ የቁጥጥር ስርዓት መገንባት ካልተቻለ በስተቀር ዝም ብሎ ዴታ ፖይንትስ ላለ ብቻ የሚመሰረት የብድር አቅርቦት በህብረተሰቡ ላይ አላስፈላጊ ኢኮኖሚ ጫና ይፈጥራል።
አቶ ሰለሞን ዳምጠው በበኩላቸው የዲጂታል ፋይናንስ አገልግሎት ሰጪዎቹ የሚሰሩት ከፋይናንስ ተቋማት ጋር በመሆኑ በብሔራዊ ባንክ በኩል የሚደረገው ቁጥጥር በእነሱም ላይ ይተገበራል ብለዋል።
ብሔራዊ ባንክ በባንኮች ላይ የሚያደርገው ቁጥጥር፣ ብሔራዊ ባንክ በኢንሹራንሶች ላይ የሚያደርገው ቁጥጥር አይነት ክትትል ይደረጋል በእነኚህ ተቋማት ላይ ማለት ነው።
ከዚህ የፋይናንስ አገልግሎት ስርዓት ጋር በተያያዘ አቶ ጌታቸው የሚያነሱት ሌላው ስጋት አካታችነቱ ላይ ነው። የዲጂታል ፋይናንስ ሰጪዎቹ በተለመደው የባንኮች አሰራር ተጠቃሚ የማይሆኑትን የህብረተሰብ ክፍሎች መድረስ የማይችሉ ከሆነ አሁንም ችግሩ አይፈታም ባይ ናቸው።
የገጠሩ ህብረተሰብ የፋይናንስ ስርዓታችን መድረስ የማይችለውን ማህበረሰብ የፋይናንስ ስርዓቱ ያላካተታቸውን ሴቶችን ጨምሮ ወጣቶችን እንዲሁም ደግሞ ራቅ ወዳሉ አካባቢ ያሉትን በእንቅስቃሴ ውስጥ የሚኖረውን ፓስቶራል ማህበረሰብን ጨምሮ ሌሎችንም መድረስ የማይችሉ ማህበረሰብ ክፍሎችን እንዴት ነው መድረስ የምንችለው? እንዴት ነው ተጠቃሚ የምናደርገው? የሚለው ደግሞ ትኩረት የሚፈልግ ነገር።
አቶ ሰለሞን ዳምጠው ለዚህ አስተያየት በሰጡት ምላሽ የዲጂታል ፋይናንስ አገልግሎት በባህሪው የአገልግሎት ክፍተት ባለበት አካባቢ የሚሰጥ እንደሆነ ይገልጻሉ።
የተነሳው ስጋት ከቢዝነሱ ተፈጥሯዊ አሰራር ጋር ስታየው የሚሄድ አይደለም። ተፈጥሯዊ ሁኔታውም አያስገድድም ከተማ ውስጥ እንድትሆን ማለት ነው። ምክንያቱም ከተማ ውስጥ ያለው ሰው ብዙ አይነት አማራጭ አለ። ቮሉም ቤዝድ ስለሆነ በብዛት ትራንዛክሽን መደረግ ስላለበት ገቢ ለማግኘት እና እንደ ቢዝነሱ ለመቀጠል ያልተዳረሰው ሶሳይቲ ጋር መድረስ ያስፈልጋል። ይሄ ደግሞ ትልቅ ኢንቨስትመንት የሚጠይቅም አይደለም። በመሰረቱ የሞባይል ኔትወርክ ባለባቸው አገልግሎቶች ውስጥ፣ ቱጂ ያለበት አገልግሎቶች ውስጥ በቀላሉ የሞባይል ገንዘብ አገልግሎት መስጠት ይቻላል እና ያንን ማስፋት ነው ታርጌትም ተደርጎ የሚታየው ማለት ነው።
አዲሱ የፋይናንስ አገልግሎት ስርዓት በሚፈለገው ደረጃ ልማትን እንዲደግፍ ከተፈለገ ለክፍያና ለአነስተኛ ብድር አገልግሎት ብቻ ሳይሆን ለቁጠባም ትልቅ ቦታ መስጠት እንዳለበት አቶ ጌታቸው ተክለማርያም አሳስበዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።